ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን። ከዋሽንግተን ዲሲ የቅዳሜ መጋቢት 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ለምሽቱ ያሉንን ዝግጅቶች ለማስተዋወቅ የሰብአዊ መብት ጥሰትና የተለያዩ በደሎች መገለጫዋ በሆኑባት በኢትዮጵያ በሽግግር ፍትህ መፍትሄ ለማምጣት እቅድ እንዳለ ተገለጸ።
ለሚጣዳ ሲባል አይጣንቶ የሚባለው ጽንሰ ሐሳብ ሽግግር ፍትህ ላይ ይሰራል። ሰላሙንና ጸጥታውን ለጊዜው የሚያናጋ ከሆነ ተጠያቂነትን ለጊዜው አቆይተ እውነት እርቅ ማካካሻ ላይ ይሰራል። ይሄ ማለት ተጠያቂነትን ትተዋል አይደለም፣ ግዴታ አለ። ስለ ኢትዮጵያ ጉዳይ ብቻ እያወራው ሳይሆን ሽግግር ፍትህ በጽንሰ ሐሳብና በፍልስፍናው የቅደም ተከተልን ጉዳይ ግንዛቤ ውስጥ እንደ አውዱ አስገባ ይላል። ይሄ የተመድም የአፍሪካ ህብረት የሽግግር ፍትህ ፖሊሲ የሚያሳይ
የሰማችኋቸው የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል የሆኑትን ዶክተር ማርሸት ታደሰን ነው። ከዜና በኋላ ሙሉ ዝግጅት ይቀርባል። ሌሎችም መሰናዶዎች አሉን። በሁለተኛው አጋማሽ ደግሞ በየሳምንቱ ቅዳሜ የእንግሊዝኛ ሙዚቃ አፍቃሪዎችን ያዝናና የነበረው የሙዚቃ ቃና ተመልሷል። እስከ ምሽቱ 4 ሰዓት አብራችሁን እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና እንለፍ።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመጪው ሳምንት የሚያደርጉት የኢትዮጵያና የኒጀር ጉብኝት ሀገራቸው ለአፍሪካ እየሰጠች ያለችውን ትኩረት የሚያመላክት መሆኑን የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ አስታወቁ። ሚስፊ የሚኒስትሩን ጉብኝት አስመልክቶ ትላንት ለጋዜጠኞች በቴሌኮንፈረንስ በሰጡት ማብራሪያ ፕሬዚዳንት ባይደን ባለፈው ታህሳስ የአፍሪካን መሪዎች ዋሽንግተን ዲሲ ላይ ማስተናገዳቸውን ብዙ የዩናይትድ ስቴትስ ባለስልጣናትና ክቡራን ዜጎች ወደ አፍሪካ መሄዳቸውን ከመካከላቸውም ቀዳማዊት እመቤት ጂል ባይደን፣ የገንዘብ ሚኒስትሯ ጃኔት የለን፣ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ እንደሚገኙበት አስታውሰዋል። ሌሎች ብዙ ባለስልጣናትም ያንን ግንኙነት ለማጠናከርና ለማስፋፋት እንደሚሄዱ ፊ ተናግረዋል። ኢትዮጵያ ውስጥ ሰላምና መረጋጋት እንዲወርድ ብሊንከን ስራቸውን ከጀመሩ አንስቶ ልዩ ትኩረት ሰጥተው መስራታቸውን ያመለከቱት ፊ ኬንያና ደቡብ አፍሪካ ውስጥ በተደረጉ ጥረቶች ባለፈው ጥቅምት 23 ፕሪቶሪያ ላይ ለተፈረመው ግጭት የማቆም ስምምነት ዩናይትድ ስቴትስ ቁልፍ ሚና መጫወቷን ገልጸዋል። ያሁኑ የብሊንከን ጉብኝትም ያ ሰላም የሚጠናከርበትን ሁኔታ ለመፍጠር እንደሚያግዝም አመልክተዋል። አሜሪካ ከኢትዮጵያ ጋር ጠንካራ ታሪካዊ ግንኙነት እንዳላት ሞዲ አስታውሰው የራሳቸውን ዜጎች ለማሳደግ እንዲሁም በቀጠናው ጉዳዮች ውስጥም በኃላፊነት መንፈስ በመሳተፍ እጅግ ጠቃሚ ተግባር እያከናወኑ ነው ብለዋል። በመሆኑም አሉ ረዳት ሚኒስትር ሞሊፊ በመቀጠል እኛም ግዝፈታቸውንና ያላቸውን ተጽዕኖ የሚመጥን አፍሪካ ውስጥ ያሉንን ጥቅሞችና ለአህጉሪቱ ያለንን ቁርጠኛነትም የሚስተካከል ግንኙነት መፍጠር እንፈልጋለን። ሆኖም ያ ግንኙነት ወደፊት እንዲገፋ የቅርቡን ጦርነት ጨምሮ ሀገሪቱን በብዙ አስርት ዓመታት ወደኋላ ከዘፈቋት የጎሳ ሁከቶች መውጣት አለባት ብለዋል ፊ። ጠቅላይ ሚኒስትር አብይ አህመድ ለዩኤስ አፍሪካ መሪዎች ስብሰባ ዋሽንግተን ተገኝተው በነበረ ጊዜ ከውጭ ጉዳይ ሚኒስትር ብሊንከን እና ከብሔራዊ ጸጥታ አማካሪው ጄክ ሱለቫን ጋር መልካም ያሏቸውን ውይይቶች ማድረጋቸውን እና ከዚያም በኋላ የዩናይትድ ስቴትስ አስተዳደር ባለስልጣናት ከኢትዮጵያውያኑ ጋር በተከታታይ እየተገናኙ መቆየታቸውን ገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቻይናዋ ትልቅ ከተማ ሻንጋይ የቀድሞ ኮሚኒስት ፓርቲ ዋና አዛዥ ሊ ቺያንግ በሀገሪቱ ሁለተኛ ቁልፍ የአመራር ቦታ ላይ የነበሩትን ሊ ኬያንግን በመተካት ጠቅላይ ሚኒስትር ሆነው ተመረጡ። የቻይና የህዝብ ተወካዮች ምክር ቤት ለሊ ሙሉ ድምጽ ሰጥቷቸዋል። የምርጫው ውጤት ይፋ በሚደረግበት አዳራሽ ማንም ጋዜጠኛ ያልገባ ሲሆን በቴሌቪዥን ስክሪን ላይ በታየው ውጤት መሰረት ሊ በ2936 ድጋፍ በ3 ተቃውሞና በ8 ድምጽ ተአቅቦ የጠቅላይ ሚኒስትርነት ወንበሩ አግኝቷል። የ63 ዓመቱ ሊ የሀገሪቱ ፕሬዝዳንት ጂ ጂፒንግ ታማኝ ከሆኑ አጋሮች አንዱ ናቸው። ሊ ለጠቅላይ ሚኒስትርነት የተመረጡት ቺ ጂንፒንግ ለ3ኛ የስልጣን ዘመን ትላንት በፕሬዝዳንትነት መመረጣቸውን ተከትሎ ነው። የቻይናው ፕሬዝዳንት በሀገሪቱ ምክር ቤት በከፍተኛ ደረጃ በተቀነባበረ ስነ ስርዓት ካሁን ቀደም ሆኖ ለማያውቀው 3ኛ የስልጣን ዘመን ተመርጠዋል። በዚህም ቺ በኮሙኒስት ፓርቲ ውስጥ በሀገሪቱ ላይ ምን ያህል ጠንካራ ስልጣን እንዳላቸው አሳይተዋል። ትላንት በተካሄደውና ሌላ ተፎካካሪ ባልቀረበበት የምርጫ ስነ ስርዓት የ69 ዓመቱ ቺ የ2952ቱን የምክር ቤት አባላት ድምጽ አግኝተው ተመርጠዋል። በመጨረሻም ሳውዲ አረቢያ ከኢራን ጋር ያላትን ግንኙነት ከ7 ዓመት በፊት ወደ ነበረበት ለመመለስ በወሰደችው ድንገተኛና ያልተጠበቀ እርምጃ ከእስራኤል ጋር ያደረገች ያለውን ዲፕሎማሲያዊ ግንኙነት ውስብስብ ያደርገዋል በሚል ተሰግቷል። ሪያድና ቴህራን የተቋረጠውን ግንኙነታቸውን እንደ አዲስ ለመቀጠል በቻይና አሸማጋይነት ሲስማሙ በሁለት ወራት ጊዜ ውስጥ ኤምባሲዎቻቸውና ሚስዮናቸውን እንደሚከፍቱ እንዲሁም ከ20 ዓመታት በፊት የተፈራረሙትን የጸጥታና የኢኮኖሚ ትብብር ስምምነቶችን ተግባራዊ እንደሚያደርጉ ትላንት አርብ አስታውቀዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁ ቆዩ።
የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ፕሮግራማችንን ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ለማድመጥ ትችላላችሁ። አሁን ወደ ቀዳሚው ዝግጅት እንለፍ። የሽግግር ፍትህ ሂደት ጅማሮ በኢትዮጵያ በኢትዮጵያ ዘላቂ ሰላም፣ ፍትህ፣ ተጠያቂነትና እርቅን በሽግግር ፍትህ ስርዓት ለማስፈን እንቅስቃሴዎች ተጀምረዋል። ለዚህም የሽግግር ፍትህ ፖሊሲ ለማዘጋጀት በፖሊሲ አማራጮች ላይ ከባለ ድርሻ አካላት ጋር ምክክር ማድረግ ተጀምረዋል። ለመሆኑ የሽግግር ፍትህ ምንድነው? እንዴትስ ይተገበራል? በኢትዮጵያ ያለው ተሞክሮስ ምን ይመስላል? በእነዚህና በተያያዥ ጉዳዮች ዙሪያ የተለያዩ አካላትን ሐሳብ በማካተት ኬኔዲ አባተ ተከታዩን አዘጋጅቷል።
ከህግ ውጭ የሚፈጸሙ በህይወት የመኖር መብትን እስከ መገደብ የሚደርሱ የሰብአዊ መብት ጥሰቶች፣ የተለያዩ በደሎችና ኢፍትሃዊ ተግባራት በተበራከቱባት ኢትዮጵያ በመደበኛው የህግ ስርዓት ሊፈቱ የማይችሉ የበደል ትርክቶችም በብዛት ይስተጋባሉ። በታሪክ ሂደት በተለያዩ ጊዜያት የተፈጸሙ የሰብአዊ መብት ጥሰቶችና ትርክቶቻቸው ታዲያ ለሌላ የመብት ጥሰት በር እየከፈቱ ሀገሪቱ ካለችበት አዙሪት እንዳትላቀቅ እንዳደረጉ ይታመናል። ለዚህ ሀገራዊ ችግር በሽግግር ፍትህ ስርዓት የመጨረሻ ልባት ለማምጣት ታቅዶ ሰኞ የካቲት 27/2015 ዓ.ም በተጀመረው የፖሊሲ አማራጮች ብሔራዊ ምክክር ላይ ንግግር ያደረጉት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንም ይህንኑ አንስተዋል። ይህ ወቅት በኢትዮጵያ የሽግግር ፍትህ ከመቼውም ጊዜ በላይ የሚያስፈልግበት እንደሆነም ነው የተናገሩት።
በየዘመኑ በዜጎች ላይ የተፈጸሙ የሰብአዊ መብት ጥሰቶች ተገቢ ፍትህ እንዲያገኙ ባለመደረጉ ተጎጂዎችም አግባብ ባለው መንገድ ፍትህ ባለማግኘታቸው እንዲሁም ሁሉ አቀፍ አገራዊ እርቅም ባለመከናወኑ ምክንያት ቁርሾች እንዲዳብሩ ከማስቻላቸውም በላይ ለአዳዲስ ግጭቶችም ምክንያት እየሆኑ መምጣታቸው አልቀረም። ስለሆነም በሀገራችን የሽግግር ፍትህ ስርዓትን እውን በማድረግ ለሰብአዊ መብቶች መከበርና ለሕግ የበላይነት መረጋገጥ መሰረት መጣል ከመቼውም ጊዜ በላይ አስፈላጊነቱ ጎልቶ ወጥቷል። በቀጣይም የሽግግር ፍትህ ስርዓትን በማደራጀት በሀገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው።
የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ደግሞ የጉዳዩን አንገብጋቢነት ሲያስረዱ ተከታዩን ብለዋል።
በሰሜኑ የሀገራችን ክፍል ያጋጠመው ግጭት ያጋጠመው ችግር ይህንን አይነት ሂደት አስፈላጊ ያደርጋል ሚለውን ሁላችንም እንግባባበታለን፣ ሁሉም ሰው ይረዳዋል። በሰሜኑ የሀገራችን ክፍል ብቻ ሳይሆን ከዛ ሰፋ ባለ ሁኔታ የሽግግር ፍትህ ሂደትን አስፈላጊ የሚያደርግ ሁኔታ ውስጥ እንዳለን መገንዘብ ይገባል። ባለፉት 4 አመታት ብቻ በፌደራል ደረጃ ብቻ 10,000 በላይ የሆኑ ተጠርጣሪዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ተከሰው ይሄ በቀይ ሽብር የፍርድ ሂደት ከተከሰሰው በላይ። ስለዚህ በጣም ሰፊ የሆነ የህግ ጥሰት የሰብአዊ መብት ጥሰት እና የሽግግር ፍትህ ሂደትን አስፈላጊ የሚያደርግ አውድ ውስጥ እንዳለን ለማስገንዘብ ፈልጋለሁ።
ለመሆኑ የሽግግር ፍትህ ሲባል ምን ማለት ነው? ምን ጉዳዮችንስ ያካትታል? የሽግግር ግጭት ከፍተኛ የባለሙያዎች ቡድን አባል የሆኑት ዶክተር ማርሸት ታደሰ በዚህ ጉዳይ ዙሪያ የሚደረገው የብሔራዊ ምክክር ማስጀመሪያ ላይ ማብራሪያ ሰጥተዋል።
የተባበሩት መንግስታት የተለያዩ ሰነዶችን በሀገራችንም ደረጃ የአፍሪካ ህብረት የሽግግር ፍትህ ፖሊሲ የሚባለው የሽግግር ፍትህ በእነዚህ ሰነዶች በግልጽ እንደተገመጠው ያለፉትን መጠነ ሰፊ ጉልህ የሰብአዊ መብት ጥሰቶች፣ በደሎች፣ ውጣ ውረዶች፣ ትርክቶች በአግባቡ ፈቶ ለመሻገር ነው አላማ። ተቸክሎ ለመቅረት አይደለም። ተመሳሳይ ግጭቶች እንዳይከሰቱ በተገቢው መንገድ ፈቶ ለመሻገር የሚያገለግል ጽንሰ ሐሳብ ነው ማለት ነው። አንዱ የሽግግር ፍትህ ዋናው አላማ የትናንት በደሎችን፣ ጥሰቶችን፣ ዝንፈቶችን፣ ውጣ ውረዶችን እውነተኛና በተሟላ ፍትህ ለመፍታት ነው። ሁለተኛው የሽግግር ፍትህ አላማ ሙሉ እውነት አውጥቶ እውቅና መስጠት ነው። ትናንትን በእውነት መሻገር፣ ዛሬና ነገን ማበጀት ሌላኛው ማካካሻ ነው። ሌላው መሰረታዊ የሽግግር ፍትህ አላማ እርቅ ነው። ሌላው የሽግግር ፍትህ መሰረታዊ ጎል እንዳይደገም ማድረግ። እንግዲህ የሽግግር ፍትህ 2-3-4 የሚተገበር ጉዳይ አይደለም። ሀገሮች በዋናነት ቢያንስ ተመሳሳይ ጉልህ የሰብአዊ መብት ጥሰት እንደገና እንዳይደገም ማድረግ ያለባቸው የተለያዩ እርምጃዎች አሉ ማለት ነው። ሌላው መሰረታዊ ጉዳይ የሽግግር ፍትህ ውጤታማ እንዲሆን አውድ ተኮር መሆን አለበት። የሽግግር ፍትህ አውሮፓ ውስጥ ለተወሰኑ ሀገሮች የሰራው፣ ላቲን አሜሪካ ውስጥ የሰራው፣ እዚህ አፍሪካ ውስጥ ኢንፋክት ሳውዝ አፍሪካ፣ ሩዋንዳ፣ ሴራሊዮን የሰራው ሜቢ አይሰራም። እኛ ሀገር ከሌሎች ልምምዶች፣ ተሞክሮዎች፣ መነሳት መውደቆች ተምረን ወደ ሀገራችን አውድ ማምጣት ያስፈልጋል ማለት ነው።
የሽግግር ፍትህ ስርዓት በተለያዩ ሀገራት ተተግብሮ በአንዳንዶቹ ውጤት ሲያመጣ በተቀሩት ደግሞ እንደከሸፈ ባለሙያዎች ይገልጻሉ። በኢትዮጵያም በተለያዩ ጊዜያት የሽግግር ፍትህ የመተግበር ሙከራዎች እንደነበሩ የገለጹት ዶክተር ማርሸት ይሁን እንጂ በተለያዩ ምክንያቶች ውጤታማ እንዳልሆኑ ነው የተናገሩት። ለዚህም የድህረ ደርግና የድህረ ኢህአዴግ ተሞክሮችን በማንሳት ያስረዳሉ።
ከድህረ ደርግም ይሁን ከድህረ ኢህአዴግ በኋላ የሞከርናቸው ልምምዶች ጥንሰሳው ላይ አሳታፊነትን መሰረት ያደረጉ አልነበሩ። ሽግግር ፍትህ እንግዲህ እንደ ሌሎቹ ፖሊሲ ወይም እንደ ሌሎቹ ስልቶች፣ ዘዴዎች የሚተገበር አይደለም። ጎጂዎችን፣ የተለያዩ የማህበረሰብ ክፍሎችን አሳታፊ በሆነ መልኩ ከጥንሰሳው እስከ ትግበራው ተከትሎ ሊተገበር የሚገባ ነው ማለት ነው። ይሄ ጉለት ነበረው። ሁለተኛው አብሶ ከድህረ ደርግ በኋላ የተገበርነው የሽግግር ፍትህ በዋናነት ክስ ላይ ያተኮረ ስለነበረ የተሟላና ሁሉን አቀፍ የሽግግር ፍትህ የሚባል አልነበረም። ማካካሻል ለመተግበር አልሞከርንም። ከድህረ ኢህአዴግ በኋላም የሞከርናቸው የሽግግር ፍትህ አላባዎች የህግ ማዕቀፍ ፖሊሲ ፍሬምወርክ አልነበራቸውም። ሌላኛው ከሁለቱ ልንተገብር ከሞከርናቸው ሂደቶች የቅደም ተከተል የተለያዩ አማራጮች ስራ ላይ ሲውሉ የትኛው ቢቀድም ነው እንግዲህ ሀገሩን በእርቅ በእውነት በፍትህ ላይ ተመስርቶ ለማሻገር የሚረዳው የሚል ዲዛይን አልነበረንም።
በመሆኑም ዛሬም ኢትዮጵያውያን በአንድ በኩል ለበደሎቻቸው ፍትህ እየጠየቁ፣ በሌላ በኩል ደግሞ በበደል ላይ በደል እየተደራረበባቸው ጥያቄያቸውም እያደር እየጨመረ ሄዷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽነር ቢሮ ጋር በመተባበር በሽግግር ፍትህ ዙሪያ በተለያዩ ክልሎች ከሚገኙ ማህበረሰቦች ጋር ባደረገው ውይይት ህዝቡ የሽግግር ሂደቱን እንደሚያስፈልግ መግለጹን አስታውቋል። የኢሰመኮ ዋና ኮሚሽነር ጽህፈት ቤት ዳይሬክተር አልባብ ተስፋዬ
እስከ ዛሬ ድረስ ያደረግነው በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ እና በሐረር ክልሎች ምክክር አድርገናል። እንዲሁም በድሬዳዋ ከተማ አስተዳደር ወደ 717 ግለሰቦች ተሳትፈዋል በሂደቱ። እነዚህን ምክክሮች ያደረግነው ቀጥታ ከተጎጂዎች ጋር፣ ከተጎጂ ቤተሰብ ጋር፣ ከተፈናቃዮች ጋር የነሱ ድምጽ ምን ይመስላል የሚለውን ዋናው አላማችን እሱ ነበረ። የሽግግር ፍትህ ምን ማለት ነው የሚለው ግንዛቤ እንዲኖራቸው ሌላው አላማ ነበረ። ተጎጂዎች በተለይ እነዚህ directly affected populations የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። ግጭቶችና ከዚህ ቀደም ያጋጠሟቸው ጥሰቶች ያገረሻል በሚሉ የማያቋርጥ ስጋት ውስጥ እየኖሩ እንደሆነ ገልጸዋል። በየትኛውም የሀገሪቱ ክፍል የሚኖሩ እና የሚሰሩ ኢትዮጵያውያን እኩል ጥበቃ ለማረጋገጥ ህግን የማስከበር ስራ እንደሚያስፈልግም ነግረውናል። በሁሉም የሀገሪቱ ክፍሎች የሚስተዋሉ ግጭቶች መነሻ ምክንያት ላይ ትኩረት በማድረግ መፍትሄ መቀየስ እንደሚያስፈልግ ተጎጂዎች ተናግረዋል ማለት ነው። ከዛም በኋላ ተጎጂዎች እንፈልጋለን ብለው የነገሩን ማካካሻ ነው እና ጥሰቶቹ ደግሞ ወደፊት እንዳይደገሙ ዋስትና ይፈልጋሉ ተጎጂዎች።
ለዚህ የህብረተሰቡ ፍላጎት መፍትሄ ያመጣል ተብሎ ለታሰበው የሽግግር ፍትህ ታዲያ 5 የፖሊሲ አማራጮች ቀርበዋል። አቶ አዲ ደቀቦ የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል ናቸው።
በሽግግር ፍትህ ሂደት አነጋጋሪ የሚሆነው የሽግግር ፍትህ ተፈጻሚ ይሁን ከተባለ ከየትኛው ዘመን ጀምሮ የነበሩትን በደሎች ጥሰቶች ነው የምንመለከተው ነው። በዚህ ረገድ 5 አማራጮችን አቀርበናል። ተጨማሪ አማራጮች ሊታዩ ይችላሉ። አንደኛው አማራጭ ከ1991 ወይም ደግሞ 1983 ዓመተ ምህረት በፊት የነበሩትን ማካተት፣ ከ1983 በኋላ ካልሆነም ደግሞ 1987 ዓመተ ምህረት ህገ መንግስቱ ወደ ስራ ከገባበት ጊዜ ጀምሮ ማለት ነው ያሉትን ጉልህ የሰብአዊ መብት ጥሰቶችን ማጣራት። አራተኛ አማራጭ ተደርጎ የተቀመጠው ዶክተር አብይ አህመድ ስልጣን ላይ ከመጡበት ጊዜ ጀምሮ ያለውን ሁኔታ መመልከት። አምስተኛ አማራጭ አድርገን ያስቀመጥነው ህገ መንግስቱ ስራ ላይ ከዋለበት ከ1987 ዓመተ ምህረት ጀምሮ ያለውን ጥሰቶች መመልከት። ነገር ግን ለነዚህ ግጭቶች መነሻ የሆኑ ያሉት በርካታ ትርክቶች መሰረታቸው ይህ ጊዜ በፊትም የነበረ በመሆኑ ምክንያት ወደ ኋላ ለሌሎች ለእርቅና ወነትን ለማፈላለግ አላማ ከ1987 ዓመተ ምህረት በፊት ያሉትንም ጊዜያት ወቅቶች መመልከት የሚለው 5ኛ አማራጭ ተደርጎ ተቀምጧል ማለት ነው።
በቀረቡት የሽግግር ፍትህ ፖሊሲ አማራጮች ላይ ከምክክር መድረኩ ተሳታፊዎች የተለያዩ ሐሳቦችና ጥያቄዎች ተነስተውባቸው ውይይት ተደርጓል። የተለያዩ ተቃዋሚ የፖለቲካ ፓርቲዎች መሪዎች ፕሮፌሰር በየነ ጴጥሮስና ዶክተር አረጋዊ በርሄ ሐሳብ ከሰነዘሩ ተሳታፊዎች መካከል ናቸው።
የዚህ ሽግግር ፍትህ አውድ እንደናቀፈው እነዚህ በጣም በቅርቡ ጊዜ የተቋሰነባቸው አካባቢዎችን ወደ ሰላማዊ ግንኙነት እንድናመጣበት ስልት ቀየስ የሚሻለው ምስለው ታረዛ እንደቋሳበለች ነው። ይህንን አገር የማየው ምድር ውስጥ ከተን መሰብሰብ ያገናል።
ትርክቶቹ ብዙ ናቸው፣ በጣም በጣም ብዙ ናቸው። የኦሮሞዎች ትርክት፣ የአማራዎች ትርክት፣ የትግራዮች ትርክት፣ የቴድሮስ፣ የዮሐንስ፣ የምኒልክ፣ የኃይለ ሥላሴ፣ የደርግ፣ የኢህአደግ። ስለዚህ ለእነዚህ ሁሉ መፏቻ የሚሆን ነገር ያለፈውን ታሪክ በይቅርታ እንለፈው የሚል አውድ መዘርጋት አለብን።
የሲዳማ ክልል ርዕሰ መስተዳደር ደስታ ሊዳሞና የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁዋርም የተለያየ ሐሳብ አንጸባርቀዋል።
ከተወሰነ ጊዜ በኋላ ወይም ከመንግስት ከጸደቀበት ወር የአሁን ያለው ለውጥ ከመጣበት ወዘተበን ቋጠን በተወሰነ ደረጃ ይዘን መፍትሄ መስጠት ብንሄድ ናው መከራችን እንደምናየው እንኳን የአሁኑና የአሁኑ መልክ ኢትዮጵያ ከያዘችበት ጊዜ ጀምሮ ያለ ጉዳይ ያነጋገረን ያ የመለክ ኢትዮጵያን አሁን ያለችውን ቅርስ እንድትይዝ በሄደበት መንገድ ኢትዮጵያ የተገለባችበት ሂደት በራሱ ዛሬም ያነጋግራል፣ አውቱም ያነጋግራል፣ ሌላው ነገር ያነጋግራል። ይሄ ሁሉ ማለት የቅርብ ጊዜውን ብቻ መፍትሄ ለመስጠት መሞከር በቂ አይደለም የሚለውን ይሰጣል። ስለዚህ ጥሩ የሚሆነው ኢትዮጵያ ውስጥ ጥያቄ የሚፈጥሩ ጉዳዮችን በሰፊው በማየት ያለፈው እንዴት ፈተን የፊታችንን ድሩ እንዳደርግ የሚለው ላይ ትኩረት ሰጥተን ከሰራን ሁላችንም ህዝቡም ጭምር በሰፊው የዚህ አይነት ግንዛቤ ይዘን ከተመካከል በሆነ ጉዳይ ላይ ግን እንስማማለን የሚል ተስፋ አለ።
አሁን ትልቁ ሊሆን የሚችለው ለትውልድን ለማስተማር አባት ባጠፋው ልጅ መጠየቅ አለበት ወይ? ወደ ኋላ ስትመለስ የነበሩ ኢንስታቶች የነበሩ መሪዎች ሰነዱ እነሱን አያካትትም። በምን መልክ ነው ማነው መጠየቅ ያለበት? ህዝብን ወደ ማካረ ነው የሚመጣው። የተረሳውን ቁሱን መቀስቀስ ነው የሚሆነው። ተዋልዶ ተጋብቶ እየኖር ያለው ማህበረሰብ እንደገና ወደ ማፋታት፣ ወደ መለያየት፣ ወደ ማፈስ ነው የሚሄደው። ወደ ኋላ ተመልሰን ህዝቡን አዋይተን እንሄዳለን የምል ከሆነ ይህ ያመጣነው አማራጮች በክርክር ሂደት ሳይቋጭ መፍትሄ ሳያገኝ ተንጠልጥሎ ሊቀር ነው የሚሆነው።
የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል የሆኑት ዶክተር ማርሸት ታደሰ በተነሱት ሀሳቦች ዙሪያ ጠቅለል ያለ አስተያየት ሰጥተዋል።
እንደሚባለው ፒስ ቢልዲንግ ኤክስፔንሲቭ ፕሮጀክት ነው፣ ከግድብ በላይ ነው። ግን ደግሞ ግድቡን ሊያፈርሱ የሚችሉ የገነባናቸውን እንደገና ዲስትሮይ ሊያደርጉብን የሚችሉ ጉዳዮችን እንዳይደገሙ ለማድረግ የሚችሉ የዋስትናና የእርምት እርምጃዎችን ስለሚወስድልን በዛ ኮንቴክስት አንዳንድ ጉዳዮች አማራጭ የላቸው። ስለዚህ ያለፈው ምናልባት መዳሰስ ኮንፍሮንት ማድረግ ኦፕሽናል አይደለም፣ ግዴታም ነው። ኢትዮጵያ ያለችበት ሁኔታ ደግሞ ያሳያል። እንደ ሁኔታው ነካክተን ለማለፍ ሞክረናል። ዊ አር ዌር ዊ አር። ከእንግዲህ ምን ያህሉን ቀርፈን ፈተን መሻገር አለብን የሚለው ላይ ነው የሚመስለኝ። መሰረታዊ ጉዳይ ግን የሽግግር ፍትህ አስፈላጊነት እኛ በሰራ ነውም ዶክመንት የተለያዩ ሪፖርቶችም እንደሚያሳዩት በሀገራችን በሰሜኑ ክፍል በተፈጠረው ጦርነት ጋር ብቻ የተያያዘ አይደለም። ችግሮቻችንም ውጣ ውረዶቻችንም ዝንፈቶቻችንም ከዛ በፊት የዘለቁ ናቸው። የትኞቹን ፈተን የትኞቹን ምናልባት ለሌላ ጊዜ እንተዋቸው የሚለውን ሂደቱ የሚለይ ይሆናል ማለት ነው። ሶ ሀገራዊ ነው ኢኒሼቲቭ በዛ አውድ ውስጥ ብናየው።
በፖሊሲው አማራጮች ዙሪያ የሲቪክ ማህበራትና የዲሞክራሲ ተቋማት ተወካዮች የተሳተፉበት ምክክርም ረቡዕ የካቲት 29 ተካሂዷል። ከተሳታፊዎች መካከል የሆኑት የቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ ዳይሬክተር ታደለ ደርሰ በሽግግር ፍትህ ሂደቱ ስኬታማነት ላይ እምነት እንደሌላቸው ለአሜሪካ ድምጽ ገልጸዋል። ለዚህም ምክንያታቸውን ያስረዳሉ።
አሁን ባለንበት ደረጃ ለነበረው ሁኔታ ይቅርታ ጠይቀዋል ጠቅላይ ሚኒስትሩ። ጥሩ ነው ይቅርታ መጠየቅ፣ ይቅርታው ግን ከልብ መሆን መቻል አለበት። አንድ ሰው ይቅርታ የጠየቀ አካል መልሶ ደግሞ እዛ ቦታ ውስጥ ተመልሶ አይገባም። አሁን ስልጣን ላይ ያለው መንግስት ምን እየሰራ ነው ያለው? እሱ ሳያውቅ ነው ሁሉ ስራ እየተሰራ ያለው? ምዕራቡን ለጋይድ፣ ምስራቁን ለጋይድ፣ ከአማራ ክልል ወደ አዲስ አበባ የሚመጡ ሰዎች ደብረ ብርሃን ላይ እና ጓጽዮን ላይ የሚደረገው መጉላላት፣ ሄድ በአዲስ ከተማ ስም ሸገር ተብሎ በሚባል ከተማ ውስጥ ከሌሊቱ 8 ሰዓት የሰዎችን ቤት ምንም ማስተንገድ ሲሰጡ ማፍረስ፣ ይሄ ህጋዊ ስራ ነው? እና አንዳንድ ጊዜ ከዚህ ወጥቶ መንግስት ስራውን በትክክል መስራት አለበት። ስለዚህ መንግስት ከዜጎች ጎን ቆሞ ህግን ማስጠበቅ ካልቻለ ህጉ ዜጎች ከለላ የሚያደርጉት እኮ ህገ መንግስቱ ነው። ስለዚህ ከትራዲሽናል ፖለቲክ ከሴራ ፖለቲካ ሳትወጣ የሽግግር ፍትህ ላካሄድ ማለት ያሳማ ገላ መታጠም ነው ይሆናል ብዬ ነው የምፈራው። ያሳማ ገላ መታጠም ምንድነው? አሁን ይታጠባል ተመልሶ ጭቃ ውስጥ ይገባል እንደገና ያጣል ለዛ። ስለዚህ መሆን የለበትም። ከሴራ ከትራዲሽናል ፖለቲክስ ወጣን ሞደርን ፖለቲካል ተውስጥ እንድንገባ ያስፈልጋል። ከዛ በኋላ ምንና ፍቃት ኢትዮጵያና ምንና ፍቃት ኢትዮጵያ ሊመጣ ህዝብ ሊመጣ የሚችለው እንጂ ሾላ በድፍኑ የሽግግር ፍትህ ሊያመጣ አይችልም።
የኢትዮጵያዊነት የዜጎች መብት ማስከበሪያ ድርጅት ስራ አስኪያጅ የሆኑት አቶ ሞገስ በቀለ በበኩላቸው ሂደቱ በገለልተኛ አካል ከተመራ ውጤት እንደሚያመጣ ያላቸውን እምነት ገልጸዋል።
ሽግግር ፍትህ ሲባል ዝም ብሎ አድበስብሰን ለፈው በሚል ይሆናል የሚል አይሆንም። መንግስትም ተጠያቂ መሆን ካለበት የሚጠየቅበት ሁኔታ ይኖራል ማለት ነው። ያንን ነው እንግዲህ ኤክስፔክት የምናደርገው እንጂ ይሄን ኮንሴፕት ወደ መድረኩ ስለመጣ ተደባብሶ እንዲያልፍ ነው የሚል እንትን የለንም። ለዛ ነው ገለልተኛ የሆነ ይሄንን ስርዓት የሚመራ አካል ያስፈልጋል። ያ የመንግስት ተቋም መሆን አይችልም። የኢኮኖሚ የሎጂስቲክስ የፋይናንስ ኮንስትሬንቶች እንኳን ቢኖሩ በትክክል እናድርገው ካልን ግዴታ የሚያስፈልገን ገለልተኛ ሆነ ተቋም ያስፈልጋል የሚለው ማስመት መስከት እንፈልጋለን።
በኢትዮጵያ ያሉ ጉልህ የሰብአዊ መብት ጥሰቶችና ሌሎች ኢፍትሃዊ ተግባራት በሽግግር ፍትህ ስርዓት እንዲፈቱ የፕሪቶሪያው የሰላም ስምምነት ሚደነግጋል። ይሁንና በሰሜን ኢትዮጵያው ጦርነት ተፈጽመዋል ለተባሉ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ሊባሉ የሚችሉ ወንጀሎች እንዲሁም በሌሎች መሰል ወንጀሎች ሊኖር የሚችለው የህግ ተጠያቂነት ጉዳይ ከሽግግር ፍትህ አንጻር እንዴት እንደሚታይ ዶክተር ማርሸት ታደሰ ተከታዩን አስተያየት ሰጥተዋል።
ሽግግር ፍትህ ወነተና አርቅን አንጠልጥሎ ክስን ጥሎ የሚሄድ ጉዳይ አይደል። ለምሳሌ በእነተና በእርቅ ሂደት መታሳካውን በተጠያቂነት ልታሳካው አይችልም። በተጠያቂነት መታሳካውን በእነተና በማካካሻ ልታሳካው አይችልም። ስለዚህ ሁሉን አቀፍ ተመጋጋቢ የሽግግር ፍትህ ምን ነው ለዚህ? ሲካ ግን ልብ ሊባል የሚገባው የኢትዮጵያ አውድ ፖለቲካዊ ሁኔታ ኢኮኖሚያዊ ሁኔታ የሚጠይቀውን ሂደትና አላባ የዓለም አቀፍ ህግ ድንጋጌዎችና የኢትዮጵያን ህግ ማዕቀፍ ባከበረ መልኩ ነው የሚተገበረው ማለት ነው። ከላይ የሚጫን የሚሰጥ ሐሳብ አይደለም የሽግግር ፍትህ። አንዳንዴ ክስን አሁን ልተግብር ካልክ አውዱ ላይፈቅድ ይችላል፣ ወደ ግጭት ሊያመራ ይችላል። መከሳቸው ሰዎች በሆነ ጊዜ ስልጣን አቅም ኃይል ያላቸው ሰዎች ሊሆኑ ይችላሉ። ስለዚህ የቅደም ተከተል ጉዳይ አንዱ መርህ ነው የሽግግር ፍትህ። አውዱን ያገናዘበ መጀመሪያ ወይ እነተና አርቅ ላይ ሰርተ ከዛ ክስን እንተው አይደለም ፖስትፖን እናርገው እናሽ ቀዳድመው አንዱ መጀመሪያ ይምጣ ሌላኛው ለሀገር ሲባል ለሚጣደው ሲባል አይጡ አንተው የሚባለው ጽንሰ ሐሳብ ሽግግር ፍትህ ላይ ይሰራል። ሰላሙንና ጸጥታውን ለጊዜው የሚያናጋ ከሆነ ተጠያቂነትን ለጊዜው አቆይተ እነት እርቅ ማካካሻ ላይ ይሰራል። ይሄ ማለት ተጠያቂነትን ትተዋል አይደለም፣ ግዴታ አለ። ስለ ኢትዮጵያ ጉዳይ ብቻ ያወራው ሳይሆን ሽግግር ፍትህ በጽንሰ ሐሳብና በፍልስፍናው የቅደም ተከተልን ጉዳይ ግንዛቤ ውስጥ እንደ አውዱ አስገባ ይላል። ይሄ የተመድም ሰነዶች ያሳያሉ። የአፍሪካ ህብረት የሽግግር ፍትህ ፖሊሲም ያሳያል።
ሌላው አከራካሪ ጉዳይ አሁን በስራ ላይ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን የሚያከናውናቸው ተግባራት ከሽግግር ፍትህ ሂደቱ በምን ይለያሉ? ሁለቱ አካላት ተቀራራቢነት ያላቸውን ስራዎች እንዴት መሳ ለመሳ ሊያስኬዱስ ይችላሉ የሚለው ነው። ዶክተር ማርሸት ምላሽ አላቸው።
ማን በምን እንዴት ይከናወን የሚል አማራጮች ተካተዋል በሰነዱ። አማራጮች ናቸው፣ ዝግ አይደሉም። ለምሳሌ አንዱ ከእውነት ማፈላለግ ጋር ያካተተው አማራጭ እውነትን ማን ያከናውነው ከሚለው ጋር ተያይዞ ሀገራዊ የምክክር ኮሚሽኑ አንዱ ሊሆን ይችላል። አሁን ባለው ቁመናና የህግ ማዕቀፍ ይሄንን የመስራት ኃላፊነት የለውም ሀገራዊ የምክክር ኮሚሽኑ። ስለዚህ አስፈላጊው የአደረጃጀት ለውጥ፣ የስልጣን ለውጥ፣ የተግባር ለውጥ በህግ ተደርጎ ኢትዮጵያኖች ይሁን በሀገራዊ ምክክር ኮሚሽኑ የሚሉ ከሆነ ኮሚሽኑ ያካሄደዋል ማለት ነው። ሁለተኛው ጉዳይ እዚህ ጋር ልብ ሊባል የሚገባው የፖሊሲ ማዕቀፍ ያስፈልጋል ያልንበትም አንዱ ምክንያት አማራጮቹና አላባዎቹ በተንጠባጠበና ፉክክር መንፈስ ባለው መልኩ እዛም እዚህም እንዳይተገበሩ በማዕቀፍ ይመሩ እንዲመጋገቡና የሚታሰበውን ትልምና ግቦች እንዲያሳኩ ማዕቀፍ ይኑር። ሁሉንም የሚገዛ ከማደረ ከማቀናጀት ከማስተባበር አንጻር የሚለውንም ለመግዛትና ለመምራት ያስፈልጋል ማዕቀፉ ማለት ነው።
በሽግግር ፍትህ ፖሊሲ አማራጮች ላይ የተጀመረው ብሔራዊ ምክክር በቀጣይነት በአገር አቀፍ ደረጃ በሚዘጋጁ 59 መድረኮች ተደርጎ በመጪው አዲስ ዓመት ማለትም በ2016 መጀመሪያ ላይ ፖሊሲው ተዘጋጅቶ ስራ ላይ እንዲውል መታቀዱን ሂደቱን በመምራት ላይ የሚገኘው የፍትህ ሚኒስቴር አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተንን እናመሰግናለን። በመቀጠል ሁለት ዓለም አቀፍ ዘገባዎች አሉን። በትውልደ ኢራናዊው የፊልም ባለሙያ የተዘጋጀው The Red Suitcase ወይም ቀዩ ሻንጣ የተሰኘው አጭር ፊልም በመጪው እሁድ ለሚካሄደው በየዓመቱ በፊልም ጥበብ ለላቁ የሚሰጥ ሽልማት አካደሚ አዋርድ ወይም ኦስካር ታጭቷል። የፊልሙ ዳይሬክተር እና ኮከብ ተዋናይቱ ለአሜሪካ ድምፁ ማይክ ኦሰልመን ፊልሙ አንዲት ሴት የራሷን የወደፊት ዕጣ ለመወሰን የምታደርገውን ትግል ለማስቃኘት እንደሞከሩ አጫውተውታል። ኤደን ገረመው ዝርዝሩን ይዛለች።
What is in your luggage?
የ16 ዓመቷ ልጃገረድ ከዚህ ቀደም የማታውቀውን ሰው ለማግባት ከኢራን ተነስታ ሉክዘምበርግ አየር ማረፊያ ያላትን ሁሉ በቀይ አነስተኛ ሻንጣ እንደቋጠረች ደርሳለች። በሚደንቅ ሁኔታ የድሮ ህይወቷን ስርዓቶች በመጠል ጭንቅላቷን የሸፈነችበትን ሂጃቧን ስታወልቅ በፊልሙ ላይ ይታያል። የፊልሙ ዳይሬክተር ሳይረስ ነሽቫድ ፊልሙ ሂጃብ ማድረግን የሚቃወም ሳይሆን በአንጻሩ ለወንዶች ሴቶች በሚለብሱትና አንዳንዴም በሚያገቡት ላይ ለመወሰን መብት የሚያጎነጽፈውን የማህበረሰብ ወግ ለመቃወም ነው ይላል።
It means the woman has no right and the men are powerful.
ይሄ ማለት ሴቷ ምንም አይነት መብት የላትም እናም ወንዶች ኃይለኞች ናቸው ማለት ነው።
በፊልሙ ላይ ልጅቷ በአየር መንገዱ ጣቢያ ውስጥ ሆና ብቻዋን ስትጠፋና ስትፈራ የሚታይ ሲሆን ሊያገባት የታጨው ግለሰብም እጮኛውን ሲፈልግ ይታያል።
Which is like a prison for her, interior prison.
ለሷ እስር ቤት ነው፣ የውስጥ እስር ቤት። ስለዚህ ትልቅና በሰፊው አጉልቶ የሚያሳይ ሌንስ ተጠቀምኩ። ቦታው ትልቅ መሆኑን ባይሳየን ቁጥር የሷ ብቸኝነት ጎልቶ ይሰማናል።
ወጣቷ የፊልም ባለሙያ አፍሪካ የዘር ግንድ ያላት ፈረንሳዊት ናት። ይሁን እንጂ በሁሉም ስፍራ የሚገኙ ወጣት ሴቶች ተመሳሳይ ጥያቄን ያነሳሉ ትላለች።
ነፃነቴን እንዴት ላገኘው እችላለሁ? በተለይ ደግሞ ሴቶችን ከሚጨቁን አምባገነናዊ አገዛዝ ስትመጣ ምርጫዬን የማደርገው ይሄኔ ነው። ያ ነው የፊልሙ ጭብጥ። ያንን ምርጫ ነው መጨረሻ ላይ የሚወስደው።
ትውልደ ኢራናዊው ዳይሬክተር ፊልሙ ቀረጻ የጀመረው የኢራን መንግስት በሴት ተቃዋሚዎች ላይ ያደረሰው ጭካኔ የተሞላባቸው ጥቃቶች በዓለም ዙሪያ የፊት ገጽ ዜና ከመሆናቸው በፊት ነው ይላል።
But when we were finishing the movie, slowly this
filmun yeserran salle yihe neger beiran kas bekas yetekesete neber. Selezim sewoch wede ne yemetu yihe endemihon indetawok ilwi neber. Nam ene malati mefelgo yihe neger lenanta adis now. Nya gin inawqaw neber no.
Ye filmu twanaitim filmu kaunetenya kesetu chakwaya sitay yibelt tergum yisetal tilalech.
Oui et on en a entendu parler 2 ans
plus tôt. እኛ የሰማነው ፊልሙ ከተሰራ ከሁለት አመት በኋላ ነው። እናም የፊልሙ መኖር በመጨረሻ ለእኔ ለእኛ ይበልጡን አስፈልጊ ሆኗል። እንደሚመስለኝ ፊልሙ በዚህ ወቅት መኖሩ እጅግ አስፈልጊ ነው። ምክንያቱም በአቋምህ ምክንያት መሞት በጣም አስቀያሚ ነው።
አሁን ታዲያ የፊልሙ ተዋናይትና መላ ሆሊውድ የፊታችን መጋቢት 3 ቀዩ ሻንጣ ከሌሎች በመርጥ በድርጊት የተሞሉ የፊልም ዘርፎች ከታጩ አራት ፊልሞች ጋር ኦስካርን ያሸነፉ እንደሆነ እየተጠባበቁ ነው።
ኤደን ገረመውን ለዘገባው እናመሰግናለን። በቀጣዩ ዘገባ ደግሞ በአፍጋኒስታን ታሊባን ሴቶችን ከትምህርት ቤት ማገዱ የበርካታ ሴቶችን ህልም አጨናግፏል። የከልከላ የወደፊት ህልማቸውን እንዳይተገብሩ ካደረጋቸው የአፍጋን ተማሪዎች መካከል የጋዜጠኝነት ትምህርቷን በማጠናቀቅ ላይ የነበረችው ሱማይራ ሳኢድ አንዷ ነች። የአሜሪካ ድምጿ ሻይሲታ ሳዳት ላሚ እገዳው በሱማይራም ሆነ በሌሎች ሴቶች ላይ ያስከተለውን ተጽዕኖ ትዳስሳለች። እንግዶ ወልዴ ያቀርበዋል።
ታሊባን ሴቶችን ከትምህርት ቤት እንዳገደ ሲያስታውቅ ሱማይራ ሳኢዲ የጋዜጠኝነት ትምህርቷን ለማጠናቀቅ የቀራት በወራት የሚቆጠር ጊዜ ነበር። ሱማይራ ሳኢዲ ህልሟ በአፍጋኒስታን ለሚገኙ ሴቶች ድምጽ መሆን ነበር። ይህንን ህልሟ ለማሳካትም ናንገርሃር ዩኒቨርሲቲ በሚገኘው የጋዜጠኝነት ትምህርት ክፍል ትምህርቷን ጀመረች። ሶስተኛ ዓመት ስትደርስ ግን ታሊባን ሴቶች ዩኒቨርሲቲ እንዳይሄዱ አገደ። የእገዳ ትዕዛዙ የመጣው ባለፈው ታህሳስ ሱማይራና የክፍል ጓደኞቿ ለዓመቱ መጨረሻ ፈተና በመዘጋጀት ላይ በነበሩበት ጊዜ ነው።
ለህዝቤ ድምፅ ለመሆንና ሀገሬን ለማገልገል የነበረኝን እቅድ ከዳር ለማድረስ ትንሽ ቀርቶኝ ነበር።
አሁን ሱማይራ ትምህርቷን ጨርሳ ስራ መፈለጊያ ወቅት ነበር። የመማር መብቷ ተገፎ ጊዜዋን ቤት ቁጭ ብላ ታሳልፋለች።
Your brother, who is a human being like you, can go out and get
እንዳንቺ ሰው የሆነው ወንድምሽ ትምህርት ቤት ማግኘት ይችላል። አንቺ ግን ከቤት እንድትወጪ አይፈቀድልሽም። ይህ በጣም አስቸጋሪ ጉዳይ ነው። የአፍጋን ሴት ልጆች ብቻ ናቸው ጉዳቱን የሚያውቁት።
በአፍጋኒስታን ስልጣኑን ከሁለት ዓመታት በፊት የተቆጣጠረው ታሊባን በሴቶችና በመገናኛ ብዙሃን ላይ ጠበቅ ያለ ገደብ ጥሏል። ሴቶች ወንድ ከሆነ የቤተሰብ አባል ጋር ካልሆኑ ብቻቸውን ከቤት መውጣት አይችሉም። ማጥናትም ሆነ በመንግስትና በሲቪል ማህበራት ውስጥ ተቀጥረው መስራት አይችሉም። ወደ መናፈሻም ሆነ የስፖርት ማዘውተሪያዎች መሄድ አይፈቀድላቸውም። የጋዜጠኞች መብት ተከራካሪው ሪፖርተርስ ዊዛውት ቦርደርስ እንደሚለው ደግሞ በመገናኛ ብዙሃን ከሚሰሩ ከአራቱ የአፍጋን ሴቶች ሶስቱ ስራቸውን አጥተዋል። ሱማይራ ጎበዝና ልዩ ተሰጥኦ የነበራት ተማሪ እንደነበረች መምህሯ ሳይድ አባስ ሳዳት ያስታውሳሉ።
Sumaira is a brilliant, respectful, and talented.
Sumaira በጣም ብሩህ ሰው አክባሪና ልዩ ስጦታ የታደለች ተማሪ ናት። ክፍል ውስጥ በንቃት ነው የምትሳተፈው። ትርፍ ጊዜ ሲኖራት ወደ ቤተ መጻሕፍት ሄዳ ታነባለች፣ ትጽፋለችም። ጎበዝ ጋዜጠኛ እንደምትሆን ተስፋ አለኝ።
የተባበሩት መንግስታት ድርጅት በበኩሉ የታሊባንን ድርጊት የሰብአዊ መብት ጥሰትና በራስ ላይ የተፈጸመ ከፍተኛ ጉዳት በሚል ገልጾ እገዳው እንዲነሳ ጠይቋል። ሱማይራ ትቀጥላለች።
በአጠቃላይ ትግላችንን ብቻችንን ማድረግ አንችልም። አባቶቻችን፣ ወንድሞቻችን፣ መሪዎችና አስተማሪዎች መብታችንን ለማስከበር በምናደርገው ትግል በተገኘው መንገድ ሁሉ ሊረዱን ይገባል።
ዓለም አቀፉ ማህበረሰብና ወንድ አፍጋኒስታውያን ሴቶች መብታቸውን ለማስከበር የሚያደርጉትን ትግል እንዲደግፉ ሱማይራ ጥሪ ታደርጋለች።
የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። ሁለተኛው አጋማሽ ላይ ደርሰናል። ለረጅም ጊዜ በየሳምንቱ ቅዳሜ በደሳለኝ መኮንን፣ ከዚያ በኋላ ደግሞ በጽዮን ግርማ ይዘጋጅና ይቀርብ የነበረው የሙዚቃ ቃና አሁን ከአዲስ አዘጋጅ ጋር ተመልሷል፣ ከእንግዱ ወልዴ ጋር። እንግዱ ከአድማጮች ጋር መልካም ጊዜ። መስመሩ ያንተ ነው።
ጤና ይስጥልኝ ክብራትና ክብራን፣ ይህ የሙዚቃ ቃና የተሰኘው ፕሮግራማችን ነው። ፕሮግራሙ ለረጅም ጊዜ ተቋርጦ እንደነበር ይታወሳል። ከዛሬ ጀምሮ ግን ቅዳሜ ምሽት በዚህ ሰዓት ግሩም ጣዕም ዜማዎችን እየያዘ ወደ እናንተ ይደርሳል። የሀገር ውስጥ እንዲሁም የውጭ ዜማዎችን ቀልቀል እያደረግኩ እመርጥላችኋለሁ። አዘጋጅቼ የማቀርብላችሁ እንግዲ ወልዴ ነኝ። የፕሮግራሙን ወደ አየር መመለስ ምክንያት ለማድረግ እንዲሁም የኔን ምርጫ ለማስቀደም መጀመሪያ የሚያሰማችሁ የምን ጊዜ ምርጫ የሆነውንና በፖል ዴዝመንድ እና በዴቪድ ብሩቤክ የተቀመረውን ቴክ ፋይቭ የተሰኘውን የጃዝ ሙዚቃ ስልት ይሆናል። ለስለስ ያለውን ይህን ስልት እናንተም እንደምትወዱት ተስፋ አድርጋለሁ። Mm-hmm. ያሳለፍነው ሳምንት የዓለም የሴቶች ቀን ማርች 8 ተከበረበት ሳምንት ነው። ማርች ወር የሴቶች ወር ተደርጎ ይከበራል። ታዲያ ሴቶችን ለማክበርና እንደ እናት፣ እህት፣ ሚስት፣ ፍቅረኛ ወይም ጥሩ ጓደኛ በመሆን ለእያንዳንዳችን ለሚሰጡን መልካም ነገር ለማመስገን በዚህ ሳምንት የሙዚቃ ቃና ክፍለ ጊዜያችን በአብዛኛው በአገር ውስጥም ሆነ በውጭ ሴት አቀንቃኞች የተዜሙ ሥራዎችን እናደምጣለን። የኛዋን አስቴር አወቀን እናስቀድማለን። ናፍቆት የአስቴር አወቀን ናፍቆት ነበር ያደመጥነው። ክብራትና ክብራን፣ ቀጥለን ደግሞ ወደ አሜሪካ በመሻገር በአገሬው ሕዝብ ዘንድ የሶል ሙዚቃ ንግሥት ተብላ የምትጠራውን አሪታ ፍራንክሊንን እናደምጣለን። እንደ አውሮፓን አቆጣጠር በ1942 ወደዚህ ዓለም የመጣችው አሪታ ሉዊስ ፍራንክሊን ድምጿን በቤተ ክርስቲያን መዝሙሮች እንደገራች ይነገራል። በሶል የሙዚቃ ስልት ወዲያውኑ መግነን የቻለችው አሪታ እንደ አውሮፓን አቆጣጠር በ1967 በለቀቀችው ሪስፔክት ክብር በተባለው ዘፈኗ ከፍተኛ ተወዳጅነትን አግኝታለች። ዘፈኑ ከሁለት ዓመት ቀደም ብሎ በሌላው የሶል አቀንቃኝ ኦቲስ ሬዲንግ ተዘፍኖ ነበር። አሪታ ግጥሞቹን በመጠኑ ቀይር አድርጋ ለሴቶች ክብር ይሰጥ የሚል መልእክት እንዲህ ስታደርግ በእንደ አውሮፓን አቆጣጠር 1970ዎቹ ለነበረው የሴቶች ንቅናቄ እንደ መሪ መዝሙር አገልግሎ ነበር። ሪስፔክት ትለናለች አሪታ ፍራንክሊን። የተወዳጇን የአሬታ ፍራንክሊንን ሪስፔክት ነበር ያደመጥ ነው። አሬታ በዚህ ዘፈን ሁለት የግራሚ ሽልማት ስታገኝ የአሜሪካው ላይብራሪ ኦፍ ኮንግረስ ደግሞ ብዙ ክምችቶችን የሚይዘው ትልቁ ላይብራሪ ነው በታሪክ እንዲተላለፍ ቀርቶ ከክምችቱ ውስጥ አኑሯል። ከሁለት ዓመት በፊት ደግሞ በዚሁ ዘፈንና በአሬታ ፍራንክሊን ህይወት ዙሪያ ፊልም እንደተሰራ ይታወቃል። አድማጮች እስካሁን የነበሩትን ምርጫዎች እንደወደዳችኋቸው ተስፋ አድርጋለሁ። አብራችሁ እንድትዘልቁ በድጋሚ ጋብዛለሁ። የማስተናግዳችሁ እንግዶልኝ ነኝ። ማራለ ወይ ከከንፈር ተፈጣለ ይገገር ሰሚው ሳሚው ሲለኝ ለዛው ያደብን እንደለቀው ማር አለ ወይ ከከንፈር ተፈጣለኝ ንግግር የምትለን ደግሞ ቬሮኒካ አዳነ ነች።
ሶድዶ ሌላ የሚያስጠላ በሜሪ አርምዴ ባስናቀች ክራር ጠብቅ ሀለው ከትዝታ ጋር አድራ 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 እንዳትቀር
የቬሮኒካ አዳነን ጥፍት አለኝ የተሰኘውን ዜማ ነበር ያደመጥ ነው። አድማጮች የሙዚቃ ቃና ይቀጥላል። Never mind, I will find someone like you የምትለን ደግሞ ከወደ እንግሊዝ ዝነኛዋ አደል ነች። በእንደ አውሮፓውያን አቆጣጠር 2011 የለቀቀችው 21 የተሰኘው አልበሟ ከፍተኛ ተወዳጅነትን ሲያተርፍ በወቅቱ 31 ሚሊዮን ኮፒ ተሽጧል። Someone like you የተሰኘው ዜማዋ በዚሁ አልበሙ ሲገኝ በቢልቦርድ 100 ዝርዝር ውስጥ ለበርካታ ወራት ቆይቷል።
That you settled down, that you found a girl and you married now. I heard that your dreams came true. Guess she gave you things I didn't give to you. Shy. Ain't like you to hold back or hide from the light. I hate to turn up out of the blue uninvited, but I couldn't stay away, I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over. Never mind. You, I wish not.
since day. You know how the time flies, only yesterday was the time of our lives. We were born and raised in a summer haze, bound by the surprise of our glory days. I hate to turn up out of the blue uninvited, but I couldn't stay away. I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over. Never mind, I'll find someone like you. I wish nothing but the best for you too. Don't forget me, I think I'll remember you. Say sometimes it lasts in love, but sometimes it hurts instead. Nothing compares, no worries or cares, regrets and mistakes, their memories made. Who would have known how bittersweet this would taste? Never mind, I'll find someone like you. I wish nothing but the best. Never mind, I'll find someone like you. I wish nothing but the best for you too. Don't forget me, I think I'll remember you. Say sometimes it lasts in love, but sometimes it hurts instead.
አደለን አመስግነን አድማጮች ከእንግሊዝ ወደ ኢትዮጵያ እንመለሳለን። ዩ ፎፋይላል ዶጂ ደስ የሚለኝ ሹፌር መልካም መልካም ልጅ እኔስ ቱነኝ ይብላይን ለወዳጅ ለጻመት መልሰች በ1970ዎቹ ያዘነችው ይህን ዜማ ከአመታት በፊት እንደገና አደረገዋለች።
You know, don't you?
አድማጮች የዛሬውን የሙዚቃ ቃና ምርጫዬን እንደወደዳችሁትና ዘና እንደላችሁበት ተስፋ አደርጋለሁ። ተቋርጦ የነበረው የሙዚቃ ቃና እንደገና በቪኦኤ በየሳምንቱ ቅዳሜ ምሽት ወደ እናንተ ይደርሳል። አዘጋጅቼ ማቀርበው እንግዶ ወልዴ ነኝ። ሳምንት ሌሎች ምርጥ ዜማዎችን መርጬ መልሳለሁ። ቀጠሮ እናድርግ። እስከዛው መልካም ምሽት፣ መልካም የሳምንት መጨረሻ።
የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት ቆንጂት ታዬ ነኝ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም አመሰግናለሁ። ነገ እሁድ ደግሞ በሌላ ፕሮግራም እንመለሳለን። ሰላም፣ በደህና አደሩ።